The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 እስከ 1 ተኩል እንዲሁም በ1431 መካከለኛ ሞገድ የሚያቀርበውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ። ጤና ይስጥልን አድማጮች፣ እንደምንላችሁ አምሽታችኋል። ዛሬ ሐሙስ ሰኔ 11 2007 ዓ.ም ነው። በነገራችን ላይ ዛሬ ሮመዳን ጀምሯል። መልካም የጾምና የጸሎት ጊዜ እንመኛለን። አጋጣሚው ደግሞ የሰኔ ጾም በተለምዶ የሚባለው የኦርቶዶክስ ክርስቲያን ጾም ከጀመረ አንድ 15 ቀን ሆኖታል። ለሁለቱም የሃይማኖት ተከታዮች መልካም የጸሎትና የጾም ጊዜ እንመኛለን። በአጋጣሚው አዲሱ አበበ አስተናግዳለሁ። እስከ ምሽቱ አንድ ተኩል ጽዮን ግርማ ፕሮግራሙን እያቀነበረች ከእኛው ጋር ታመሻለች። ቀዳሚው ዜና ነው። መልካም ምሽት እንደገና።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ሶማሊያ ውስጥ ሽብርተኛው ቡድን አልሸባብ ሮመዳን በተጀመረበት በዛሬው ዕለት ባደረሳቸው ሁለት ጥቃቶች ቢያንስ 14 ሰዎችን መግደሉ ተነገረ። በመጀመሪያው ጥቃት የአልሸባብ ታጣቂዎች ጌዶ ክፍለ ሀገር ጌዴወይን የምትባል ከተማ ባለ የጦር ሰፈር ላይ ሊነጋጋ ሲል ታጣቂዎቹ ባደረሱት ጥቃት 6 የመንግስት ወታደሮችን ጨምሮ 10 ሰዎችን ገለዋል። የጌዶ አገረ ገዢ ወታደሮቹን መገደል አረጋግጠዋል። የሶማሊያ መንግስት የጦር ሰራዊት አዛዦች በአልሸባብ ላይ በሚከፈት አዲስ ጥቃት የሚሳተፉ ወታደሮችን ባለፉት ጥቂት ቀናት ወደዚህ ጦር ሰፈር ወስደው እያሰፈሩ እንደነበረ ተነግሯል። ሽብርተኛውን ቡድን ለዛሬው ጥቃት ኃላፊነት ወስዷል። ነገር ግን 16 ወታደሮች ነው የገደልኩት ነው የሚለው። በማዕከላዊ ሶማሊያ ደግሞ አንድ የፖለቲካ ስብሰባ የሚካሄድበትን አዳራሽ ወረው ጥቃት ሊያደርሱ የሞከሩ አጥቂዎች መገደላቸው ተዘግቧል። አዳዶ በምትባል ከተማ በስብሰባው አዳራሽ ፊት ለፊት አጥፍቶ ጠፊ ያፈነዳው መኪና ላይ የተጠመደ ቦምብ እሱኑ አጥቂውን ብቻ ነው የገደለው። ሶስቱን አጥቂዎች ጉባኤው አዳራሽ ሊገቡ ሲሞክሩ በስፍራው ጥበቃ ላይ የነበሩ ኢትዮጵያውያን የአፍሪካ ሕብረት ወታደሮች እንደገደሏቸው ተነግረዋል። የሶማሊያ የጸጥታ ባለስልጣናት አልሸባብ በዚህ በሮመዳን የጾም ወር ጥቃቱን ያባብሳል ብለው እንደሚጠብቁ ተናግረዋል። እዚህ ዩናይትድ ስቴትስ ደቡብ ካሮላይና ግዛት ቻርልስተን ከተማ ውስጥ በሚገኝ ታሪካዊ የጥቁር አሜሪካውያን ቤተ ክርስቲያን ውስጥ ትናንት ረቡዕ ማታ የደረሰውን ብዙ ሰው የገደለ ጥቃት ተከትሎ የፍትህ ሚኒስቴር በጥላቻ ላይ የተመሰረተ ፌዴራላዊ ወንጀል ምርመራ ከፍቷል። እድሜው በሀያዎቹ ዓመታት ውስጥ ያለ አንድ ነጭ ወንድ በአማኑኤል ሜቶዲስት ኤፒስቆጳላዊ ቤተ ክርስቲያን በሳምንታዊ የጸሎት ስነ ስርዓት ላይ ለአንድ ሰዓት ያህል ከምዕመናኑ ጋር ተደባልቆ ቁጭ ብሎ ከጠበቀ በኋላ ተኩስ ከፍቶ 9 ሰዎችን ገድሏል፣ ብዙዎችን አቁስሏል። በጥቃቱ 3 ወንዶችና 6 ሴቶች ናቸው የተገደሉት። የቤተ ክርስቲያኑ አለቃ ክሌመንታ ፒንኪኒ የተባሉ የክፍለ ሀገሩ የመወሰኛ ምክር ቤትም አባል ናቸው፣ ከተገደሉት መካከል እንደሆኑ ተነግረዋል። የሮማ ካቶሊካዊ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ የዓለም የአየር ግለት በአብዛኛው የሰው ልጆች ተግባር ውጤት መሆኑን ያስገነዘቡበትና ከዘመናችን አበይት ችግሮች አንዱ ነው ያሉበት ታሪካዊ ደብዳቤ ዛሬ ቫቲካን ይፋ አድርጋለች። ባለ 191 ገጹ ደብዳቤ ጥቅስ የዓለማችን የአየር ንብረት በሚያሳስብ ደረጃ እየጋለ ለመሆኑ እጅግ በጣም ጠንካራ መሰረት ያለው ሳይንሳዊ ስምምነት የሚጠቁመው ነው ብለዋል። ይህንን የአየር ግለት ወይም ደግሞ ቢያንስ ሰው ሰራሽ የሆኑትን ምክንያቶች ለመታገል የሰው ዘር አኗኗሩን፣ አመራረቱንና ምርቱን አጠቃቀሙን መቀየር እንዳለበት መገንዘብ ይኖርበታል ብለዋል አቡነ ፍራንሲስ። በዚህ ሳምንት በዋና ከተማዋ በደረሱ አጥፍቶ ጠፊ የቦምብ ጥቃቶች ቢያንስ 33 ሰዎች የተገደሉባት ቻድ በአጸፋው ባጎራባች ናይጄሪያ በቦኮ ሃራም ተዋጊዎች ላይ የአየር ጥቃት አድርሳለች። የአየር ጥቃቶቹ ኢላማ ያደረጉት 6 የነውጠኛው ቡድን ካምፖችን መሆኑንና በሰውና በንብረት ላይ መጠነ ሰፊ ጉዳት ሊያደርሱ መቻላቸውን የቻድ የጦር ሰራዊት በሰጠው መግለጫ አስታውቋል። በመጨረሻም የተባበሩት መንግስታት የስደተኞች ጉዳይ ከፍተኛው ኮሚሽን UNHCR ባወጣው ዓመታዊ ሪፖርት መሰረት ዓለም በአሁኑ ወቅት እጅግ በከፋ የስደተኞች ቀውስ ውስጥ የምትገኝ ሲሆን የሚሰጠው እርዳታ ግን በአሳዛኝ ደረጃ አነስተኛ ነው ብሏል። ሰብአዊ ቡድኖች ደግሞ በቀውሱ ላይ የሚወያይ ዓለም አቀፍ የመሪዎች ጉባኤ እንዲጠራ ጥያቄ አቅርበዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ዜናውን አደመጥን። በሶስት ሰዓት መደበኛው ፕሮግራም ላይ ሰፋ ያለ የዜና ዝርዝርና ዘገባ ይኖራል። ወደ መጀመሪያው ቅንብር ልውሰዳችሁ። በኢትዮጵያ ግንቦት 16 ቀን በተካሄደው 5ኛው ዙር ምርጫ ገዢው ፓርቲ ኢህአደግ እስካሁን ውጤታቸው ይፋ ከሆነው ጊዜያዊ ውጤቶች 100% እንዲያሸንፍ ያስቻሉ አደረጃጀቶችና የፖለቲካ አምዶች ምንድን ናቸው? በዋሽንግተን ዲሲ ከትናንት በስቲያ በፍሪደም ሃውስ ተቋም የተካሄደ አንድ ውይይት አጠቃላይ የኢትዮጵያን የፖለቲካ ሂደትና የተቋማት ነጻነትን የመረመረ ነበር። ገዢው ፓርቲ ኢህአደግ መንግስታዊና የምጣኔ ሀብት አቅሞችን በስፋት ተጠቅሞ ህዝቡን የማደራጀት ብቃቱን በተመለከተም ምሁራን ትንተና የሰጡበት ጉዳይ መሆኑን በስፍራው የተገኘው ባልደረባችን ሄኖክ ሰማግዜር ዘግቧል።
በምርጫ 2005 ኢህአዴግና አባል ድርጅቶቹ እንዴት አድርገው እስካሁን ይፋ በሆኑ ጊዜያዊ ውጤቶች ሙሉ በሙሉ እንዳሸነፉ ብንጠይቅ ሁሉም እንደይታው በርካታ መልሶችን ይሰጣል። የተቋሚ ፓርቲዎች ምርጫው ከድምፅ መስጫ ኮረጆችን ማጨቅ ጀምሮ ታዛቢዎችን ማባረርና የተቃዋሚዎችን ድምፅ አውጥቶ እስከመጣል የደረሱ ማጭበርበሮች የተደረገበት ነው ይላሉ። ገዢው ፓርቲ ኢህአዴግ ልክ እንደ ምርጫ ምልክቴ ንብ ተግቼ በመስራቴና የህዝቡን ኑሮና ምጣኔ ሀብቱን በማሳደጌ የህዝቡን ይሁንታ አገኘሁ የሚሉ መልእክቶችን በተለያዩ ቅኝቶች ያሰማል። በሌላ ጎን ሁኔታውን በቅርበት የሚከታተሉ ምሁራንና የፖለቲካ ተንታኞች በዚህ የህዝብ ተወካዮችና የክልል ምክር ቤት ምርጫ አደረጃጀት ታላቅ ሚና ተጫውቷል ይላሉ። በትናንትናው ዕለት በፍሪደም ሃውስ አሰናጅነት በዋሽንግተን ዲሲ የተካሄደው ውይይት ከመገናኛ ብዙሃን ነጻነት፣ የኢትዮጵያ የሀገር ውስጥ ፖለቲካና ዩናይትድ ስቴትስና ሌሎች አጋሮችን ሚና የሚተነትን ውይይት ነበር የተካሄደው። ጥቅስ ያልተረጋገጠው የኢትዮጵያ የፖለቲካ ህልውና ከምርጫ ባሻገር በሚል ርዕስ የተከናወነው ውይይት ላይ የተናገሩት ቴረንስ ላየንስ በጆርጅ ሜሰን ዩኒቨርሲቲ የግጭት ጥናት መምህር ናቸው። በአፍሪካ ቀንድ ጉዳዮችም ትንተና ያቀርባሉ። የኢትዮጵያን ምርጫና አጠቃላይ ፖለቲካ ለመረዳት ይላሉ ተረንስ ላይንስ፣ የኢህአዴግን የማደራጀት ብቃት ማጤን ያሻል። ለምርጫ 2005 ውጤትም ይህንኑ እንደ ምክንያትነት ያቀርባሉ።
I think that the party is a very effective mass mobilizing party, that it can get people to do what it asks them to do. That not only is it the 100%
ፓርቲው በጣም የተዋጣለት የህዝባዊ አደረጃጀት ሰንሰለትን በሥራ ላይ የሚያውል የፖለቲካ ኃይል ነው። ሰዎች የጠየቃቸውን ሁሉ እንዲያደርጉ የሚያስችል ብቃት አለው። በዚህ ምርጫ 100% ጊዜያዊ የምርጫ ውጤቶችን ማግኘት ብቻ አይደለም የሚያስደንቀው፣ የተመዘገበውና ድምፅ የሰጠው መራጭ ቁጥር በእጅጉ ብዙ ነው። ለዚህ ምክንያቱ ገዢው ፓርቲን ወይንም አጋሮቹን ወይንም መንግሥቱን የሚመሩት ህዝቡ አንድ ነገር እንዲያደርግ ሲጠይቁት በፍጥነት ወደ ቀበሌዎችና ጎጦች እንዲሁም ሌሎች አስተዳደርና የቁጥጥር ሰንሰለቶች ሙሉ ስልጣናዊ ትዕዛዙ ይተላለፋል። ስለዚህ ምርጫን የመሰሉ ክንዋኔዎችን በዚህ መልኩ የማካሄድ ብቃት አለው።
ኢህአዴግ በርካታ የፖለቲካ፣ የምጣኔ ሀብት ልማት፣ የጸጥታ፣ የምርጫና የመሳሰሉ ዘመቻዎችን እንዲሁም የዕለት ተዕለት ሥራዎችን የሚያከናውንበት የፖለቲካና የልማት አደረጃጀቶችን በስፋት በጥቅም ላይ ያውላል። ግንቦት 16 ቀን ምሽት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ሙላቱ ገመቹ ለአሜሪካ ድምፅ ሬዲዮ የሚከተለውን አስተያየት ሰጥተዋል።
በምርጫ ጣቢያም ተገኝቼ እንዳየሁት ከሆነ 1-5 ስራውን ሰርቷል። በዚህ ምክንያት እኔ በአዲስ አበባ መድረክ ሙሉ በሙሉ ያገኛል የሚል ግምት የለኝም።
በትናንት ላውለት የኢትዮጵያን የፖለቲካ ህልውና ከምርጫ ባሻገር በገመገመው የዋሽንግተን ዲሲ ውይይት ላይ የተናገሩት ፕሮፌሰር ቴረንስ ላይንስ የኢትዮጵያ ተቃዋሚ ፓርቲዎች እንዲህ አሉ፣ መንግስታዊና የፓርቲ አደረጃጀቶች የሚያስገኟቸው ጥቅሞች የሏቸውም ይላሉ።
The opposition on the other hand is doesn't have those advantages. It isn't the state in the way that the EPRDF is.
ተቃዋሚዎቹ ገዢው ፓርቲ እንዳለው መሰል ጥቅሞች የላቸውም። ኢህአዴግ እንደሆነ ሁሉ መንግስት አይደሉም። የገንዘብ አቅማቸው ውሱን ነው። የመገናኛ ብዙሃንን ለመጠቀም አይችሉም። ከመራጮች ጋር በስፍራው ሄዶ ለመገናኘት የሚያስችል አቅምም የላቸውም። ይሄ ብቻ ሳይሆን በገጠር አካባቢዎች የሚኖሩ ሰዎች የሚያስፈልጓቸውን የግብርና ግብአቶችን ማቅረብ አይችሉም። ስለዚህ አንድ አነስተኛ የመሬት ይዞታ ያለው ኢትዮጵያዊ ገበሬ በድምፅ መስጫ ቀን ማንን ድምረት ብሎ ሲያስብ ለገዢው ፓርቲ ድምፄን እሰጣለሁ ቢል አይገርመኝም። ገዢው ፓርቲ ሥልጣኑ ሰፊ እንደሆነ ጠንቅቀው ያውቃሉ። ለህልውናቸው የሚያስፈልጓቸው መሬትና ማዳበሪያ በማን እጅ እንዳለም ያውቃሉ። ልጆቻቸው የሚማሩበትን ትምህርት ቤት ማን እንዳሰራውም ያውቃሉ። ሌሎችም። ስለዚህ እነዚህ ሰዎች እንደሚያሸንፍ ልባቸው ለሚያውቀው ተቃዋሚ ድምፃቸውን ይሰጣሉ። ስለዚህ የሚበዙት ድምፃቸውን ለመንግስቱ ይሰጣሉ። ይሄ እኔን ፈጽሞ አያስገርመኝም። ኢትዮጵያውያን ለመንግስቱ ድምፅ ቢሰጡ አይደንቅም።
የኢትዮጵያ መንግስት የግልጽነትና ተጠያቂነት አምዶችን ቆልፎ በተለይ የመገናኛ ብዙሃን የፍትህ ስርዓቱንና የማህበረሰብ ተቋማትን አጨናግፏል የሚል አስተያየቷን የሰጠችው ኢትዮጵያዊቷ ጋዜጠኛ ስመኝሽ የቆየ ናት። ምርጫ በቀረበ ቁጥር ብዕር ትነጥፋለች፣ ድምጾች ይታፈናሉ፣ አይኖች ይሸበባሉ። ይህንን መረጃ ለህዝብ የሚያደርሱ ጋዜጠኞች ይዋከባሉ፣ ይታሰራሉ፣ ከሀገር እንዲሰደዱ ይደረጋሉ ትላለች ስመኝሽ።
ምርጫ በሚደርስበት ጊዜ መንግስት ጠንከር ያሉ እርምጃዎችን በጋዜጠኞች ላይ፣ በሚዲያ ተቋማት ላይ እና በማህበራት እና በመሳሰሉት የሰብአዊ መብት ተቋም ተሟጋቾች ላይ እርምጃዎች ይወስዳል። ይህንን በምናይበት ጊዜ ምርጫ በደረሰ ጊዜ መንግስት እነዚህን ተቋማቶች ሊያሰሙ የሚችሉትን ድምጾች ምን ያክል እንደሚፈራቸው ነው የምናየው። የባለፈውን የ2010 ምርጫ ብንመለከት ከምርጫው አንድ አመት ቀደም ብሎ ነው የጸረ ሽብር ህጉና የአዲሱ የማህበራት አዋጅ እንዲወጣና ተግባራዊ እንዲሆን የተደረገው። አሁንም ተመሳሳይ ሁኔታ ነው የምናየው።
በዚህ ባሳለፍነው ዓመት በኢትዮጵያ የሰብአዊ መብት ይዞታ ላይ የቀረቡ በርካታ ዘገባዎች እነዚህን ሁኔታዎች ይዘረዝራሉ። በተለይ የዞን 9 የጦማር ጸሐፊዎችና 3 ጋዜጠኞችን እስራት፣ ከ30 በላይ ጋዜጠኞች ሀገር ለቀው መሰደዳቸውን በመመዝገብ የኢትዮጵያ መንግስት የሰብአዊ መብት ይዞታውን እንዲያሻሽል ሲጠይቁ ሰንብተዋል። የኢትዮጵያ መንግስት በበኩሉ የመብት ይዞታን በሀገር ውስጥ ለማሻሻል ሀገራዊ ተቋማትን በማጠናከር እንደሚሰራ በመግለጽ የውጭ ጣልቃ ገብነትን ያጣጥላል። ጋዜጠኞችና የፖለቲካ ተቃዋሚዎች የተከሰሱበት የጸረ ሽብር ህግ ለአፈናና ለወከባ ያላግባብ ውሏል የሚሉ አስተያየቶችንም መንግስቱ አጥብቆ ያስተባብላል።
ወደ ቀጣዩ ዝግጅት እናልፋለን። የፌዴራል አቃቢ ህግ በነ ዘላለም ወርቅአገኘሁ የክስ መዝገብ በሽብር ወንጀል በከሰሳቸው የቀድሞ የአንድነት ፓርቲ አመራር አባል ሀብታሙ አያሌውና ዳንኤል ሽበሺ፣ የአረና ፓርቲ አመራር አባል አብርሃ ደስታና የሰማያዊ ፓርቲ አመራር አባል የሸዋስ አሰፋ እንዲሁም በሌሎች 6 ተጠርጣሪዎች ላይ ተጨማሪ ምስክሮች ላሰማ ቢል ፍርድ ቤት ጥያቄውን ውድቅ አድርጎበታል። ተጨማሪ የሰነድ ማስረጃ ጥያቄውን ደግሞ የተከሳሽ ጠበቃ ተቃወመ። አሁን ፍርድ ቤቱ በዚህ ላይ ክርክር ሊሰጥ እና ውሳኔ ሊያሳልፍ ቀነ ቀጠሮ ይዟል። መለስካቸው አማሃ ነው የዘገበልን።
የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ዛሬ እንደተሰየመ ቀደም ሲል በነበረው ችሎት ላይ በተሰጠው ቀጠሮ መሰረት አቃቤ ሕግ ተጨማሪ ምስክሮችን ለማሰማት ባቀረበው ጥያቄና በተከሳሽ ጠበቃ በተነሳው ተቃውሞ ላይ ብይኑ እንደሚያሰማ አስታውቋል። ይሁንና አቃቤ ሕግ ከዚያ በፊት ማመልከቻ እንዳለውና ለፍርድ ቤቱ ለማቅረብ ጥያቄ አቅርበዋል። ማመልከቻውን በጽሑፍ እንዲያቀርብ ሲጠየቅም በቃል እንዲያቀርብ እንዲፈቀድለት ፍርድ ቤቱን መልሶ ጠይቋል። ፍርድ ቤቱም ብይኑን ካሰማ በኋላ ለማቅረብ ፈቅዶለት ብይኑን ወደ ማሰማቱ ተሻግሯል። ፍርድ ቤቱ በብይኑ እንዳተተው አቃቤ ሕግ ቀደም ሲል ባስያዘው ጭብጥ ላይ 3 ምስክሮችን አቅርቦ ለማሰማት ከአንድም 2-3 ጊዜ እድል ተሰጥቶት ሳያቀርብ ቀርቷል ብሏል። ይህም ሳይበቃ ምስክሮቹን ለማሰማት ሌላ ተጨማሪ ድል ጠይቋል። ይሁንና አለ ፍርድ ቤቱ፣ ይህ የተዝረከረከ አሰራር የፍርዱን ሂደት የሚያንዛዛና ፍትሐዊነቱንም የሚጎዳው ነው ስላገኘው የአቃቢ ሕግን ጥያቄ አልተቀበልነውም ብሏል። አቃቢ ሕግም ብይኑን ተቀብሎ ተከሳሾች ለፖሊስ የሰጡት ቃልና ከብሔራዊ ደህንነት የተገኙ የሰነድ ማስረጃዎች ናቸው ያላቸውን እንዲያዙለት በቃል አመልክቷል። የተከሳሽ ጠበቃ ግን ይህንን በጽኑ ተቃውመዋል። ከችሎት በኋላ ከተከሳሽ ጠበቆች አንዱን አቶ ተማማ በቡልጉን የተቃውሟቸው መሰረት ምን እንደሆነ ጠይቂያቸው ነበረ።
እኔ ያቀረብኩት በወንጀለኛ መቅጫ ስነ ስርዓት ህግ 146 መሰረት ደንበኞች በፍርድ ቤት በፖሊስ ጣቢያ የሰጡት ቃል በተለይ አንደኛ፣ ስድስተኛና ዘጠነኛ ተከሳሾች የሰጡት ቃል በማስረጃነት ሊያያዝብን አይገባም፣ በጸረ ሽብር አዋጁም ቢሆን በሌሎችም ህጎች ብዬ ነው ያልኩት። ለዛ መሰረት ያደረኩት ነገር ምንድነው? የቀረበ የተባለው የእምነት ቃል ሌላም አረጋጋጭ ማስረጃ የለውም ወይ በፍርድ ቤት ፊት ለፊት የተሰጠ አይደለም፣ ደንበኞች ጉዳዩን ክደው የተከራከሩት፣ ስለዚህ በማስረጃነት ሊቀርብ አይገባም የሚል ነው። ሌላኛው ሊቀርብ አይገባም ያልኩት በኢትዮጵያ ህገ መንግስት አንቀጽ 19 መሰረት አንድ ሰው በቂ ጥርጣሬ ኖሮ ነው መታሰር ያለበት። የኔ ደንበኞች ግን ከታሰሩ በኋላ ነው ማስረጃዎች የተሰበሰቡትና በዛ መሰረት እነዛ ማስረጃዎች ተቀባይነት የላቸውም የሚል መቃወሚያ ነው ያቀረብኩት።
አቃቢ ሕግ በችሎቱ ላይ የተከሳሽ ጠበቃ ላቀረቡት ምላሽ ሰጥቷል። እንደ አቃቢ ሕግ ምላሽ ከሆነ በብሔራዊ ደህንነት የተሰበሰበ መረጃንና የተከሳሽ ቃል በማስረጃነት መቅረባቸው ሕግን መሠረት ያደረገ እንጂ ከሕግ ውጭ አይደለም ሲል ተከራክሯል። ስለሆነም ይህን በሕግ የተደገፈ ጥያቄያችንን ፍርድ ቤቱ እንዲቀበልና የተከሳሽ ጠበቃን ክርክር ውድቅ እንዲያደርግልን እንጠይቃለን ብሏል። ፍርድ ቤቱም የሁለቱን ወገን ክርክር ከሰማ በኋላ ጉዳዩን መርምሮ ብይን ለማሰማት ሐምሌ 1 ቀን 2007 ዓ.ም ተለዋጅ ቀጠሮ ሰጥቷል። ዘላለም ወርቅ አገኘሁ፣ ሀብታሙ አያሌው፣ ዳንኤል ሽወሺ፣ አብርሃ ደስታ፣ የሸዋስ አሰፋ፣ ዮናታን ወሌ፣ አብርሃም ሰለሞን፣ ሰለሞን ግርማ፣ ባህሩ ደጉና ተስፋዬ ተፈሪ ላይ አቃቤ ሕግ በሽብር ድርጊት ጠርጥሬያቸዋለሁ ብሎ ክስ ከመሠረተባቸው አያሌ ወራት ተቆጥረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አሁን ዲሞክራሲ በተግባር በግንቦት 16ቱ የኢትዮጵያ ብሔራዊ ምርጫ ተቃዋሚውን የሰማያዊ ፓርቲ በመወከል በምስራቅ ጎጃም ዞን ደብረ ማርቆስ የሕዝብ ተወካዮች እጩ ተወዳዳሪ የነበሩት አቶ ሳሙኤል አወቀ አለም ባለፈው ሰኞ ማታ ተገድለው መገኘታቸውን ፓርቲው አስታውቋል። አቶ ሳሙኤል ቀደም ሲል በምርጫ ዘመቻ ወቅት የግድያ ማስፈራሪያ ከደህንነት ሰራተኞች ይደርሳቸው እንደነበር በፌስቡክ አማካኝነት ባሰራጩት መልእክት መግለጻቸውም ታውቋል። ሶሎሞን ክፍሌ ከትናንት በስቲያ የፓርቲውን ሊቀመንበር ኢንጂነር ይልቃል ጌትነትን አነጋግሮ ነበረ። ጊዜው መሽቶ ነበርና የፖሊስ ወይም ሌሎች ጉዳዮችን የሚከታተሉት የመንግስት አካላት ማካተት ወይም እነሱን ማግኘት አልተቻለምና ትናንት ቀርቦ ነበር። ዛሬ እንደሚከተለው አቀናብሮታል። ሰሎሞን ቀጥል።
ምንድን ነው የምንሰማው ኢንጂነር?
አዎ፣ የሆነው ነገር በጣም አሳዛኝ ነው። ሳሙኤል አወቀ የተባለው የሰማያዊ መስራች አባልና የምስራቅ ጎጃም ዞን ማስተባበሪያ ጸሐፊያችን ነው። ከዛም አልፎ በትደር የብሔራዊ ምክር ቤት የፓርላማ እጩ ሆኖ ተወዳድሮ ነበር። ሰኞ ዕለት ማታ ባልታወቁ ሰዎች በአንድ ሰዓት ተኩል አካባቢ ተገድሎ እንደተገኘ ነው እንግዲህ የደረሰን መረጃ የሚያመለክተው።
በምን አይነት ሁኔታ ነው ተገድሎ የተገኘው አቶ ሳሙኤል?
ከአንገቱ በላይ መለየት በማይችል ሁኔታ በስለትም በዱላም እንደተደበደበ፣ ወዲያውኑ ትንሽ እስትንፋስ ያለው ቢመስልም ኦልሞስት በመጣጣር ላይ እንደነበረና ወደ ሆስፒታል ሲሄድም ሙቶ እንደሆነ ሐኪሞች እዛው ላይ አረጋግጠዋል። የተደበደበው በስለትና በዱላ እንደሆነ ነው በአካባቢው የነበሩት አባላት ያረጋገጡልኝ።
በግድያው የምጠረጥሩት አለ?
እንግዲህ በተደጋጋሚ እኔም በቅርብ የተወለድኩበት አካባቢ ስለሆነና ልጁንም ስለምቀርበው ይደርስበት የነበረውን ዛቻና ማስፈራሪያ ሁሉ በተደጋጋሚ ይገልጽልኝ ነበረ። ከዛም ባለፈ በፈረንጅ አቆጣጠር ሰኔ 3 ዕለት በፌስቡክ ገጹ ላይ ሊሞት እንደሚችል የኢትዮጵያ ወጣቶች በተለይም በሱ እድሜ የሚገኙና የሱ ትውልድ የሆኑ የነጻነት ትግሉን አጠናክረው መቀጠል እንዳለባቸው የተለያየ ያስፈራሩት የነበሩ የደህንነት ኃይሎችን እንዲሁም የጦር ኃይሎችን የፖሊስ አካላትንና የአስተዳደር ሰዎችን የመዘገበ ፎቶውም እንዳለውና ለታሪክ እንዳስቀመጠ ይሄንን ነገር በፌስቡክ ገጹ ላይ በግልጽ አስቀምጧል። ስለዚህ የተናገረው ነገር ነው እንደ ነብይ ሆነው እንግዲህ አቶ ሰለሞን
የደረሰው አስከሬኑ ነው ከተባለበት ሆስፒታል ያገኛችሁት አሟሟቱን የተመለከተ የሐኪም ሪፖርት አለ?
አዎ፣ ሐኪሞቹ እንዳረጋገጡልን ከዛ ነው አስከሬኑም ወደ ትውልድ ቦታው ግንዶይ ነው ተባለች ቦታ እዛው ምስራቅ ጎጃም ውስጥ የሚገኝ የተላከው ከሆስፒታል ነው። ያው ሆስፒታሉም የሚታየው ነገርም ሆነ በሕክምና ያረጋገጡት በድብደባ እንደሞተ ነው።
የአይን ምስክሮች አሉ?
እንግዲህ እስካሁን ድረስ በፖሊስ በኩል እያጣራሁ ነው ብሏል። ምንም የደረሰንና የተረጋገጠ ነገር ያገኘ ነው የለም።
በዚህ ጉዳይ የእናንተ ቀጣይ እርምጃ ምን ይሆናል?
እንግዲህ የሆነው ነገር የሚያሳየው በአጠቃላይ ይሄ ልጅ ከዚህም በፊት እንደዚሁ የግድያ ሙከራ ተደርጎበት ተደብድቦ ሰውነቱ ሁሉ ተቆራርጦ ነው የተገኘው እዛው አካባቢ። አሁን ስለዚህ ለምን ተረፈ በሚል ህይወቱን ለመጨረስ በተወሰደ አቋም እንደደረሰ ማረጋገጥ ይችላል። መንግስት ያለበት አገር ቢሆን ኖሮ ያኔም ሲደበደብ አሁንም በፌስቡክ ገጹ ላይ እንደዛ አይነት ነገር ሲጽፍ ልዩ ክትትል ተደርጎ ገዳዮችን መያዝና መከታተል ይቻል ነበር። ስለዚህ ይሄ በንቃት የተቀነባበረ ነገር እንደሆነ ግንዛቤው አለን።
ኢንጂነር ይልቃል ጌትነት ለጊዜው አመሰግናለሁ።
እሺ፣ እኔም አመሰግናለሁ አቶ ሰለሞን።
በጎጃም የሰማያዊ ፓርቲ ጽህፈት ቤት ኃላፊ አቶ አሻግሬ ታምር ገብሬ ግን በእጄ የሚገኘው ሐኪም የፈረመበት የአቶ ሳሙኤልን አሟሟት የሚገልጸው ሪፖርት ቅጂ በድብደባ መገደሉን ያረጋግጣል ብለዋል። ፖሊስ አንድ ተጠርጣሪ በቁጥጥር ስር ማዋሉንም ደርሰንበታል ብለውኛል።
በስምንት አስር 2007 ዓመተ ምህረት በግምት ከምሽቱ 2 ሰዓት ሲሆን በደብረ ማርቆስ ከተማ አቶ ሳሙኤል አወቀ ዓለም ባልታወቁ ሰዎች ተደብድቦ ከገዳጀሮ ደም እየፈሰሰ በአፉ ከፍተኛ ደም በመፍሰስ የራሱ ቅል ተሰባብሮ ከጥቅም ውጭ ሆኗል። ጥርሶቹ በሙሉ ረግፈዋል። ማስረጃውን የሰጠው ዶክተር አለማየሁ ይባላሉ።
ወደ ፖሊስ ሄዳችኋል? አቶ አሻግሬ ምን መልስ አገኛችሁ?
ፖሊስ አልሄድንም።
ለምን አልሄዳችሁም?
ሰዎች ተይዘዋል። በወቅቱ እኔ ቀብር ላስፈጽም ሄጄ ስለነበረ አሁን የደረስኩኝ እዛ መድረስ አልቻልንም፣ አልሄድንም። አንዱ ሰው ተይዟል።
ከግድያው ጋር በተያያዘ ሰው ተይዟል ነው የሚሉኝ?
ተይዟል። አወለቱ ነው እዚያው ላይ እጅና ፍንጅ ተይዟል። አንድ ሰው።
ምን አይነት ሰው ነው?
እንግዲህ ከሌላ ወረዳ ነው መጣ የሚባል እኔ በአይኔ ያላየሁትም ወጣት ነው ተይዟል። እሱ የገደለው ልጅ ተብሏል።
እናንተ ከግድያው ጀርባ አለ ብላችሁ የምትጠረጥሩት አለ?
እኛ የምንጠረጥረው በወቅቱ ተጨባጭ ያልሆነ ማስረጃም ሊሆን ስለሚችል እኛ የምንጠረጥረው ነገር የለም።
ግን አቶ ሳሙኤል ከመሞቱ በፊት በፌስቡክ መልእክቱ ከመንግስቱ የደህንነት ኃይሎች ማስፈራሪያ ይደርሰው እንደነበረ ስለገለጸ ነው ይህን የምጠይቀው።
አቶ ሳሙኤል አወቀ በፌስቡክ ድብደባ በዚህ ሳምንት ይደርስብኛል ብሎ ለእኛ ሰማያዊ ፓርቲ ስራ አስፈጻሚም ተናግሯል። በዚህ ሁለት ቀን ውስጥ እገደላለሁ ብሎ ለእኛ ተናግሯል። ለስራ አስፈጻሚው፣ ለዞኑ ስራ አስፈጻሚ ሰማያዊ ፓርቲ
ለፖሊስም ማስተላለፉን ይገልጻል።
ለፖሊስም አስተላልፏል፣ ግን በወቅቱ እንትን አላለም።
ምስክሮችስ አሉ የምታውቁት?
አዎ፣ አንድ ሁለት ሰዎች ቀርበዋል። የዚያ ሁለት እጅና ፍንጅ የያዙ ሰዎች አሁን እነሱ እሱ ለዚሁ መጀመሪያ ፖሊስ ጣቢያ አምኗል፣ አሁን ክዷል።
ቀጣይ እርምጃችሁ ምን ይሆናል አቶ አሻግሬ?
የእኛ እርምጃ የሚሆነው እንግዲህ ቤተሰቦቹ ናቸው። ቤተሰቦቹ እንከታተላለን ካሉ እንከታተላለን፣ አለበለዚያ ክሱ እኛ ላንከታተለውም እንችላለን ክሱ ውጤት ስለሌለው።
እሺ፣ በጣም አመሰግናለሁ አቶ አሻግሬ።
እሺ፣ አመሰግናለሁ የእኔ ጌታ።
አሁን ፖሊስም ከጥቃቱ ጋር በተያያዘ የሚጠረጠር አንድ ግለሰብ በቁጥጥር ስር መዋሉን ምርመራውን ይዘዋል የተባሉት ኢንስፔክተር ሻምበል ብዙአየሁ አረጋግጠውልኛል። በዚህ ተገድሎ ተገኘ ስለተባለ አቶ ሳሙኤል አወቀ ጉዳይ እርስዎ ነዎት ምርመራውን ይዘው የሚመሩት ስለተባለ ነው የደወልኩሎት። ምን ደረሳችሁ?
ሳልሆን ዞን ፍትህ እየመራ ያለ እኛ ሳንሆን በህልነት የዞን ፍትህ ነው። የዞን ፍትህም የዞን ማን የወረዳ ፍትህም የሁለቱ ጣቢያም ነው በጋራ እየጠራን ያለ ነው።
አንድ ሰው ተይዟል የሚባለውስ ምንድን ነው?
ተይዟል።
ክትትሉ በጋራ ከዞኑ ፖሊስና ሌሎች አካላት ጋር የሚካሄድ በመሆኑ ግን ዝርዝር ውስጥ አልገባም ብለዋል።
ለሚመለከተው አካል ያልቀረመን በዚህ ደረጃ ላይ ነው ያለው ብሎ የምርመራ ሂደት መስጠት እንደኛ እንደ ሙያ ክልክል ነው። ምርመራው እየተጣራው ያለው በዞን የፍትህ ባለሙያ፣ በወረዳ የፍትህ ባለሙያ፣ በሁለቱ የከተማ አስተዳደር ፖሊስ ምርመራ አማካኝነት ነው እንጂ ምርመራውንም እየመራው ያለው የዞን ፍትህ መምሪያው ነው። ይሄ ባለበት ላይ አሁን መረጃ ይሄ ነው ብዬ እኔ አልሰጥም። ከምርመራ አንጻርም ክልክል ነው እንደ ሙያ።
የድብደባ ሰለባው የ29 ዓመቱ የሰማያዊ ፓርቲ መስራች አባል ሳሙኤል አወቀ አስከሬን ወደ ተመረመረበት የደብረ ማርቆስ ሆስፒታል ሞክሬያለሁ። ኔትወርኩ ለጊዜው አይሰራም የሚል ተደጋጋሚ የቴሌ ሰራተኛ ድምፅ ነው የሚመጣው። ሆኖም በአቶ አሻግሬ እጅ የሚገኘውና ዶክተር የፈረመበት የምርመራ ሰርቲፊኬት ሲነበብ እንደሰማችሁት አቶ ሳሙኤል የተገደለው በአሰቃቂ ሁኔታ አናቱ ተደብድቦ መሆኑን ያስረዳል። በሌላ በኩል አንድ የመንግሥቱ ቃል አቀባይ በዚህ ጉዳይ ላይ ዛሬ መልስ ሲሰጥ የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መንግሥት ከአቶ ሳሙኤል ግድያ ጋር በተያያዘ በማንኛውም መልክ እጁ የለበትም ማለቱን ሮይተርስ ዘግቧል። ሰዎች ከምሽቱ አንድ ሰዓት ተኩል ላይ መሃል መንገድ ላይ ጥቃቱን አድርሰው የገደሉትም ወደ መኖሪያ ቤቱ ብቻውን ሲያመራ እንደነበር የፓርቲው ሊቀመንበር ኢንጂነር ይልቃል የገለጸለት መሆኑን የዜና ወኪሉ አክሏል። ጥቃቱ በአንድ መንግሥትን በመተቸት በሚታወቀው ግለሰብ ላይ ሲደርስ ለሁለተኛ ጊዜ መሆኑን ያስረዱት የፓርቲው ሊቀመንበር ቀደም ሲል በምርጫው ዕለትም የድብደባ ሰለባ ነበር ብለዋል። በዚሁ ጉዳይ ላይ መልስ የሰጡ ሌላ የመንግሥት ባለሥልጣን ድንገቱ መድረሱን ያረጋግጣሉ፣ ከፖለቲካ ጋር በተያያዘ ነው የሚለውን ግን አይቀበሉም። ጠበቃው አቶ ሳሙኤል ጥቃቱ የደረሰበት በመሬት ይገባኛል ንትርክ ይዞት የነበረውን ጉዳይ በአግባቡ አልተወጣም ካለ ደንበኛው ጋር በተነሳ ጭቅጭቅ ምክንያት ነው ብለዋል። የመንግሥቱ ቃል አቀባይ አቶ ሽመልስ ከማል ለሮይተርስ የዜና ወኪል በሰጡት በዚሁ ምላሽ በአቶ ሳሙኤል ላይ ጥቃቱን ያደረሰው ግለሰብ በቁጥጥር ስር ውሏል፣ ሌላው ተባባሪው እየታደነ ነው፣ ምንም ከፖለቲካ ጋር የሚያያይዘው ነገር ደግሞ የለም ብለዋል። የአቶ ሳሙኤል የቀብር ሥነ ሥርዓት እዚያው ጎጃም ደንቦሬ በምትባል የትውልድ ስፍራው ትላንት 11 ሰዓት ላይ መፈጸሙን ተረድተናል።
እኛም የዛሬ ቅንብር በዚሁ መጠቃለሉን እንገልጣለን። መልካም ምሽት። ጽዮን ግርማ ፕሮግራሙ ስትመራ ነበር። አዲሱ አበባ አስተናግጃችኋለሁ። በምሽቱ 3 ሰዓት ደግሞ ሌሎች አስተናጋጆች እስከ 4 ሰዓት ይጠብቋችኋል። መልካም ምሽት።
የተሰዳጅ ወገኖቻችን፣ የሰው አገር ግፍሮሮ ከሩቅ ይሰማል። ከምድረ በዳ የዋይታ የእየየ ድምፅ ያስተጋባል። የእህቶቻችን አንደበት፣ የወንድሞቻችን ልሳን ቃል ወይ ሀገሬ ወገኔ ይላል። መታሰር መገደል መገረፍ መደፈር መታሰር መገደል ሞቶና ከታፈርዳቸው ማን ይድረስላቸው? ካረመኔዎች ያድናቸው ሞት ይገባቸው አቅማነሳቸው ቀመሽባቸው ተሳለባቸው ዋወገኖችን ሞቀደማቸው ዋይ 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 ምድር ከዳቸው ሰማይ ላቃቸው ስቃይ ዋጣቸው። ያልፋል ይህም ያልፋል ሁሉም ያልፋል ያልፋል ይህም ያልፋል ስደት ያልፋል እስኪያቴ ቀርከፉ ብዙ ያለፋል። ያልፋል ይህም ያልፋል ሁሉም ያልፋል ያልፋል መከራ ያልፋል አስካቴ ከንከቦ ግን ያልፋል ያልፋል ሁሉም ያልፋል ችግር ያልፋል።
This program has come to you from the Voice of America, Washington.